Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዕለተ አርብ ጥር 6 2014 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። ለዛሬም ወቅታዊ ጉዳዮችን የሚዳሰሱና ወጣቶችን የሚመለከቱ ያልናቸው መሰናዶዎች አዘጋጅተናል። ከነዚህ መካከል የኢትዮጵያ መንግስት መከላከያ ወደ ትግራይ ክልል ዘልቆ እንዳይገባ ያሳለፈው ውሳኔ አደጋ ያዘለ ነው ሲል ባልደራስ ተቃውሟል።
እነዚህ የመረጥኳቸውን 17 ታሪኮች ለመጻፍ የፈለኩት ነገ በተለይ ታዳጊዎች፣ ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል ሌላ ሙያም ላይ የሚሰማሩ ሰዎች።
የባልደራስ ለእውነተኛ ዲሞክራሲ በዚህ ጉዳይ ላይ ከሰጠው መግለጫ ላይ የተቀነጨበውን የሰማችሁት። ሙሉ ዘገባው በምሽቱ ይደመጣል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በማቀናበር ደግሞ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል።
አመሰግናለሁ። በሱዳን ትናንት ሐሙስ የተቃውሞ ሰልፍ ቀጥሎ ውሏል። ሰልፉን ለመበተን የሱዳን ጸጥታ ኃይሎች ተቀጣጣይ መሳሪያዎችንና የአስለቃሽ ጋዝ መጠቀማቸውን የዲሞክራሲ ደጋፊ ተቃዋሚዎች አስታወቁ። በካርቱምና በምዕራብ የሱዳን ክፍለ ግዛት በምትገኘው ዳርፉር በተደረጉት የተቃውሞ ሰልፎች 6 ሰዎች መቁሰላቸው ተገልጸዋል። ወታደራዊ መፈንቅለ መንግስት ከተካሄደ ጀምሮ እስካሁን ድረስ 63 ሰዎች መገደላቸውንና በመቶዎች የሚቆጠሩ መቁሰላቸውን የሕክምና ቡድን አባላትም አስታውቀዋል። ተቃዋሚዎች የሱዳን ወታደራዊ መሪዎች ከስልጣን ተወግደው የሲቪል መንግስት የሚመራው የሽግግር መንግስት እንዲቋቋም የሚጠይቁ መሆኑንም ተመልክተዋል። የተባበሩት መንግስታት ድርጅት ካለፈው ሰኞ ጀምሮ በሁሉም የፖለቲካ ቡድኖች መካከል ንግግር እንዲኖር ጥረት እያደረገ መሆኑን አስታውቀዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ፕሬዚደንት ባይደን ከመቶና ከዚያ በላይ ሰራተኞች ያሏቸው የንግድ ድርጅቶች ሰራተኞቻቸውን የኮቪድ-19 ክትባት መውሰዳቸውን ማረጋገጥ ይኖርባቸዋል በሚል ያወጡትን ትዕዛዝ ትናንት ሐሙስ በሰጠው ውሳኔ ውድቅ አድርጎታል። በሌላ በኩል ጠቅላይ ፍርድ ቤቱ የፌዴራል መንግስቱን ድጎማ በሚወስዱ የጤና ተቋማት የሚሰሩ ሰራተኞች ክትባቱን መውሰድ ግዴታ ያለባቸው መሆኑን በማጽደቅ ወስኗል። ፕሬዚደንት ባይደን የጠቅላይ ፍርድ ቤቱን ውሳኔ አስመልክቶ ትናንት በሰጡት መግለጫ ጠቅላይ ፍርድ ቤቱ በሳይንስም ሆነ በሕግ ተገቢ በሆነውና ማንም ሰው በቀላሉ ሊገነዘበው የሚችለውን የሕይወት አድን መስፈርት በትላልቅ የንግድ አገልግሎት ዘርፎች ለሚሰሩ ሰራተኞች መከልከሉ አሳዝኖኛል ብለዋል። 10 ሚሊዮን የሚሆኑ ሰራተኞች አሉበት በተባለው በጤናው ዘርፍ የተላለፈውን ውሳኔ ግን በደስታ የተቀበሉት መሆኑንም ባይደን አስታውቀዋል። የፍሎሪዳው ሴናተር ሪክ ስካት የጠቅላይ ፍርድ ቤቱ ውሳኔ የፌዴራል ስልጣናቸው ከገደብ በላይ እያለፈ ለመጣው ባይደን ንጉሥ አለመሆናቸው በመንገር ግልጽ መልእክት አስተላልፎላቸዋል በማለት አድንቀውታል። በድንበሩ አቅራቢያ 100,000 የሩሲያ ወታደሮች የሰፈሩባት ዩክሬን ከፍተኛ የሳይበር ጥቃት የደረሰባት መሆኑን አስታወቀች። የባሰው ሊመጣ እንደሚችልም ዛሬ ባወጣው መግለጫ ዜጎቿን አስጠንቅቃለች። የዩክሬን መግለጫ የወጣው በሩሲያና በምዕራብ አገሮች መካከል ሰሞኑን የተደረጉ ስብሰባዎች ምንም አዲስ ውጤት ያላመጡ መሆኑ ከተገለጸ በኋላ ነው። ስብሰባዎቹ የተካሄዱት እንደ አውሮፓውያን አቆጣጠር በ2014 ዩክሬን የወረረችው ሩሲያ አዲስ ጥቃት ትፈጽማለች የሚል ስጋት በማደሩ እንደሆነ ተመልክተዋል። ሩሲያ ተጨማሪ ጦሯን ወደ ዩክሬን ማስጠጋቷ የተነገረ ሲሆን አንድ የዩናይትድ ስቴትስ ከፍተኛ ዲፕሎማት የጦርነቱ ነጋሪት በከፍተኛ ሁኔታ እየተጎሰመ ነው ብለዋል። በስተመጨረሻም ሰሜን ኮሪያ ዛሬ አርብ ሌላ 2 ተጨማሪ የባለስቲክ ሚሳይሎችን መሞከሯን አስታውቃለች። የአዲሱ የአውሮፓውያን ዓመት በገባ 2 ሳምንት ውስጥ ለ3ኛ ጊዜ መሆኑ ነው። ሰሜን ኮሪያ ሙከራውን ያካሄደችው የሰሜን ኮሪያ ውጭ ጉዳይ ሚኒስትር ዩናይትድ ስቴትስ ትናንት ላወጣችው አዲስ ማዕቀብ ጠንካራ ምላሽ እንሰጣለን ባሉ ማግስት መሆኑ ተገልጸዋል። የደቡብ ኮሪያ ባለስልጣናት ሰሜን ኮሪያ ለሙከራ የተኮሰቻቸው 2 አጫጭር የባለስቲክ ሚሳይል መሳሪያዎች ከሰሜኑ የፒዮንግያንግ ክፍለ ግዛት ዛሬ አርብ ከሰዓት በኋላ የተተኮሱ መሆኑን አስታውቃለች። ሰሜን ኮሪያ ባለፉት 10 ቀናት 4 የተለያዩ ሚሳይሎችን በተለያዩ ቀናት መሞከሯ ተመልክተዋል።
ሀብታሙን ለዜናው እናመሰግናለን። አድማጮች ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ19 ሜትር ባንድ በ15580 ኪሎ ሄርዝ ይተላለፋል። አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። የኢትዮጵያ መንግስት መከላከያ ወደ ትግራይ ክልል ዘልቆ እንዳይገባ ያሳለፈው ውሳኔ አደጋ ያዘለ ነው ሲል ባልደራስ ተቃውሟል። በቅርቡ ከእስር የተለቀቁት የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በወቅታዊ ሀገራዊ ጉዳዮች ላይ መግለጫ የሰጡ ሲሆን የፓርቲው አመራሮች የህወሓት አንጋፋ አመራሮች ከእስር መለቀቃቸውን ተቃውሟል። የኢትዮጵያ መንግስት ውሳኔውን ያሳለፈው ሀገራዊ ጥቅምን ታሳቢ በማድረግ መሆኑን መግለጹ ይታወሳል። ኬኔዲ አባተ ዝርዝር አለው።
የባልደራስ ለእውነተኛ ዲሞክራሲ ፓርቲ ዛሬ በሰጠው መግለጫ የተለያዩ ወቅታዊ ጉዳዮችን አንስቷል። ፓርቲው ካነሳቸው ጉዳዮች መካከል የሰሜን ኢትዮጵያው ጦርነት የሚጠቀስ ሲሆን መንግስት የመከላከያ ሰራዊቱ ወደ ትግራይ ክልል እንዳይገባ ያሳለፈውን ውሳኔ ተቃውሟል። ወይዘሮ ማህሌት እሸቱ የፓርቲው አመራር አባል ናቸው።
መንግስት ምዕራፍ አንድ ያለውን ዘመቻ የኢትዮጵያን ሉዓላዊነት ሳያረጋግጥ መቆሙ ትልቅ አደጋ ያዘለ መሆኑን ገምግመናል። ዘመቻውን ያቆመበትን አመከንዮ ከመስረዳት አኳያም ሆነ እርሱን ተከትሎ ከህዝብ በሚነሳው ተጨባጭ ስጋት ዙሪያ በቂ ምላሽ አልሰጠም። መንግስት ተከርተናል ለሚለው የኢትዮጵያ ህዝብ እያሳየ ያለውን ንቀት ማስተካከል ይገባዋል። ህወሓት አሁንም የአገሪቱ አንድነትን ሊፈታተን በሚችል ወታደራዊ ቁመና ላይ ይገኛል። የዘመቻው ፍጻሜ የኢትዮጵያ አንድነት አደጋ ላይ የሚጥለውን የህወሓት ወታደራዊ አቅም በመስበር መቋጨት ይገባል።
ይሁን እንጂ ወደ ትግራይ ክልል ጦሩን ላለማስገባት የተወሰነው ከቀድሞው ጊዜ ልምድ በመውሰድ መሆኑን የሚገልጸው የኢትዮጵያ መንግስት ሌሎች ምክንያቶችንም ይጠቅሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በነበረ አንድ ዝግጅት ላይ ባደረጉት ንግግርም ስለ ውሳኔው ተከታዩን ብለዋል።
በመልሶ ማጥቃቱ ከአፋርና ከአማራ ክልል ካወጣን በኋላ ተጨማሪውን ጉዞ አያስፈልግም ያልነው ውጤቱ አደገኛ መሆኑን ከቲፒኤልኤፍ በመማር ጭምር።
በቅርቡ ከእስር ከተለቀቁት የባልደራስ ፓርቲ አመራሮች አንዱ የሆኑትና የፓርቲው ፕሬዝደንት አቶ እስክንድር ነጋ ግን የመንግስት ውሳኔ ኃላፊነት የጎደለው እንደሆነ ነው የሚገልጹት።
ማዕከላዊ መንግስቱ ኢትዮጵያን አፈርሳለሁ የሚለውን ህወሓት ያለበት ድረስ ደርሶ የህግ በላይነቱ ማረጋገጥ አለበት። ይሄ ኃላፊነት አለበት። ይህን ማረጋገጥ አልቻለም። ማዕከላዊ መንግስት አይባለ የገባ ኃይል ነው የምትሉት ለሚለው ጥያቄ አስፈላጊ ከሆነ ይገባል። ኢትዮጵያ ነች እኮ ትግራይ። ለምን ይገባል? ኢትዮጵያን አፈርሳለሁ እያለ ነው። የተቀባይነት የለም። ከዚህ አኳያ ነው የምንመለከተው። እሱ ነው ቀዳሚ አጀንዳችን። የትግራይ ህዝብንም ነፃ ማውጣት የእኛ ኃላፊነት ነው። የትግራይ ህዝብ የሚባል እኛ የምንለው ነገር የለም። ያለ ነው አንድ የኢትዮጵያ ህዝብ ነው ያለ ነው። በተለያዩ ቋንቋ እንግባባለን። በህዝብ ደረጃ ግን አንድ ነው። ትግራይ ነጻ እስካልወጣች ድረስ እኛ ነጻ ወጥተናል ማለት አንችልም። በዛ ደረጃ የኢትዮጵያ ህጋዊ የሆነው ዓለም አቀፍ ድንበር ድረስ ነጻ እስከሚወጣ ድረስ እኛ ችግሩ ተፈቷል ብለን አናምን። ይሄ ለገዢ ፓርቲ ግልጽ ሊሆንለት ይገባል። እገፋለሁ አልገፋም የሚል ምርጫ አለው፣ ግዴታው ነው።
በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ ስር እየተከሰሱ ከነበሩ ግለሰቦች መካከል የስድስቱ ክስ መቋረጡንም ባልደራስ በህገ ወጥነት እንደሚመለከተው ወይዘሮ ማህሌ ተሸቱ ባቀረቡት መግለጫው አስታውቋል።
የህወሓት የፖለቲካና የጦርነቱ ዋነኛ ቀስቃሾች የሆኑ ጉዳያቸውን በህግ ጥላ ስር ሆነው እየተከታተሉ የነበሩ እስረኞችን ሰሞኑን መፍታት መጀመሩ የህግ የበላይነትን የጣሰ ውሳኔ ሆኖ አግኝተነዋል። በኢትዮጵያ አስተማማኝ ሰላም ሊገኝ የሚችለው መንግስት ተጠያቂነትንና ፍትህን ሊያሰፍን ብቻ ነው። ከዚህ አንጻር ገዢው ፓርቲ በጦርነቱ የተጎዱትን አግልሎና ራሱን ብቸኛ የጉዳዩ ባለቤት አድርጎ ተጠያቂነትና ፍትህን ባላሰፈነ ሁኔታ ክስ ለማቋረጥ የሰጠው ውሳኔ የፖለቲካም ሆነ የሞራል ተቀባይነት የለውም። ይህ ህጋዊነት ያልተላበሰ ውሳኔ አገሪቱን ግልጽ ለሆነ አደጋ አጋልጧል።
ይህ ውሳኔ የፖለቲካ አመራሩ ከተወያየበት በኋላ በጋራ የተወሰነ መሆኑን መንግስት መግለጹ ይታወቃል። ስለ ውሳኔው ዓላማም ጠቅላይ ሚኒስትር አብይ አህመድ እንዲህ ማብራራታቸው ይታወሳል።
ይህ ውሳኔ የተወሰደው ኢትዮጵያን በጠንካራ አደት ላይ ለማኖር ነው። ጠላቶቿን ለመቀነስ ነው። ጉልበት ለመሰብሰብ ነው። ያልገባውና የሚከተል ማህበረሰብ ካለ አይኑን ገልጦ ማየትና ከጥፋት ጎዳና እንዲመለስ ለማድረግ ነው። ሌላም በርካታ ምክንያቶች አሉት።
የመንግስት ውሳኔ የኢትዮጵያን ቀውስ ለመፍታት የሚያስችል አንድ እርምጃ ነው በማለት ዩናይትድ ስቴትስ እና የተባበሩት መንግስታትን ጨምሮ የተለያዩ ሀገራት ውሳኔውን መደገፋቸው ይታወሳል። ሆኖም መንግስት ያሳለፋቸውን ጦርነቱን የመግታትና የህዋትን አንጋፋ አመራሮችን የመፍታት ውሳኔ ተከትሎ ከህዋት ጋር ለድርድር የሚቀመጥ ከሆነ ይላሉ አቶ እስክንድር ነጋ፣ ይህ ከሆነ የአንድነት ጉዳይ የድርድሩ ጠረጴዛ ላይ መቅረብ የለበትም።
የኢትዮጵያ አንድነትን ጥያቄ ውስጥ የሚከት ማንኛቸውም ነገር አንቀበልም። የኢትዮጵያ አንድነት ላይ ለመደራደር የኢትዮጵያ መንግስት መብት የለው። እውነተኛው ባለቤት ህዝቡ ስኖክ ነው የሚነገር፣ ብዙሃኑ ህዝብ ማለት ነው። እሱ ምን እያለ ነው? በአንድነቴ አትደራደሩ እያለ ነው። ወደ ግንባር ዘምቷል፣ ተሟል። ሀገሬ አትፈርስም፣ ኢትዮጵያ አትፈርስም ብሎ በተግባር ፍላጎቱን በደሙ ጽፏል። ይህ በሆነበት ሁኔታ ኢትዮጵያን አፈርሳለሁ ከሚል ድርጅት ጋር የኢትዮጵያ መንግስት ሲደራደር ለመደራደር ቢቀመጥ ይህንን የህዝብ አቋም እንዲያንጸባርቅ ነው የምንጠብቀው።
በኢትዮጵያ አንድነት ጉዳይ እንደማይደራደሩ ጠቅላይ ሚኒስትር አብይና መንግስታቸው ከዚህ ቀደም በተደጋጋሚ መግለጻቸው ይታወሳል። በቅርቡ ይካሄዳል ተብሎ የሚጠበቀውን ሀገራዊ ምክክር በተመለከተ ባልደራስ ባስቀመጠው ቅድመ ሁኔታ በምክክር ኮሚሽኑ መሳተፍ የሚፈልጉ የፖለቲካ ኃይሎች የኢትዮጵያን አንድነትና ሉዓላዊነት እንዲሁም ሰላማዊ ሂደትን ሊያከብሩ እንደሚገባ ያነሳ ሲሆን እንደ ፓርቲ ወደ ምክክር ኮሚሽኑ የሚገቡበትን አጀንዳ አቶ እስክንድር ያስረዳሉ።
ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት ሽግግር ያደረጉ ሀገራት በሙሉ ይህንን ፋክት ቼክ ማድረግ ይቻላል። በሙሉ አዲስ ህገ መንግስት አውጥተው ሽግግሩ ያደረጉት አምባገነናዊ ስርዓት ነበር። እንደውም አምባገነናዊነቱ በነገራችን ላይ ኢትዮጵያ አምባገነናዊ ብቻ ዘረኛ የሆነ አምባገነናዊ ስርዓት ከእነሱ የሰጠንን ህገ መንግስት ይዘን ወደ ዲሞክራሲያዊ ስርዓት እንሄዳለን የተባለ እኛ ገብተናል። ፕሬዚደንት የለም በሌላው አለም የህወሓትን ህገ መንግስት ይዘን ነው ወደዚያ እንደዚያ ዲሞክራሲያዊ ሀገር የምንገነባው የሚባል ከሆነ ለእኛ በአንድነትን አደጋ ላይ ይመጣል።
ሌላኛዋ በቅርቡ ከተፈቱት የባልደራስ አመራሮች አንዷ የሆኑት ወይዘሮ ቀለብ ስዩምም የህገ መንግስት ለውጥ የፓርቲያቸው አጀንዳ የሆነበትን ምክንያት እንዲህ ሲሉ ይገልጻሉ።
ወደ ምክክር የምንገባበት ሁኔታ እንዴት ሊሆን እንደሚችል አስቸጋሪ ሁኔታዎች ይታያል ብለን እናስባለን። የሚጀምረው እኮ ቀላል የሚመስል ግን ትልቅ ችግር የሚፈጥረው ሀገራችን ብሔራዊ ባንዲራ እኮ የላትም። አንዱ ክልል ሌላ ባንዲራ ይዞ ይወጣል፣ አንዱ ክልል ሌላ ባንዲራ ይዞ ይወጣል። ለዚህ መነሻው ህገ መንግስቱ ነው። እንደዚህ አይነት ችግሮችን ይዘን እንዴት ወደዛ ልንመጣ እንደምንችል አስቸጋሪ ስለሚሆን የድርጅታችን አንዱ አቋም ይሄ እንደሚሆን ልትይዙልን ነው።
ህገ መንግስቱን ጨምሮ የልዩነት ምንጭ የሆኑ ዋና ዋና ሀገራዊ ጉዳዮች የሀገራዊ ምክክሩ አካል እንደሚሆኑ መንግስት መግለጹ ይታወቃል። በዛሬው መግለጫ ላይ የባልደራስ አመራሮች አቶ ስንታየው ቸኮልና አስካለ ደመሌም የተገኙ ሲሆን እነርሱን ጨምሮ በቅርቡ የተፈቱት የፓርቲው አመራሮች ከነገ አርብ ጥቅምት 6 2014 ዓ.ም ጀምሮ በአፋርና በአማራ ክልሎች ወደሚገኙ ግንባሮች በመሄድ ጉብኝት እንደሚያደርጉም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለቱ ወደ እናንተ የሚደርስ የወጣቶች ድምፅ ነው። ወደ ተከታዩ ፕሮግራማችን እናልፋለን። የልብ ቀዶ ጥገና በኢትዮጵያውያን የሕክምና ባለሙያዎች መሰጠት በጀመረ ባለፉት 4 ዓመታት ውስጥ በየዓመቱ እስከ 100 የሚደርሱ የልብ ታማሚዎች በሀገር ውስጥ ያለምንም ወጪ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ጥገና ሕክምና ከሚያከናውኑ ሐኪሞች መካከል አንዱ በኢትዮጵያ የልብ ሕክምና ማዕከል የሚሰሩት ዶክተር ፈቃደ አግዋር እስካሁን በግላቸው 312 ስኬታማ የልብ ቀዶ ጥገና ያከናወኑ ሲሆን ከነዚህ ውስጥ እጅግ ፈታኝ የነበሩትንና በስኬት የተጠናቀቁ የቀዶ ጥገናዎችን የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። በቅርቡ ካሳተሙት መጽሐፍ 400 የሚሆነውን በአዲስ አበባ ለሚገኙ ሁለተኛ ደረጃ ትምህርት ቤቶች ሰጥተዋል። በመጽሐፉና በኢትዮጵያ የልብ ቀዶ ጥገና አሁን ያለበት ደረጃ ዙሪያ ከዶክተር ፈቃደ ጋር ቆይታ አድርጌያለሁ። ቀጥሎ ይቀርባል። የመጀመሪያው ቀዶ ጥገና ከተደረገ 4 ዓመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከሉ ተጠቃሚ ሆነዋል?
በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሃርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከ75 እስከ 100 የልብ ቀዶ ጥገናዎች ይሰጣሉ።
በነጻ ነው ህክምናው የሚሰጠው በማዕከሉ?
አዎ፣ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነጻ ሰርቪስ ለመስጠት አስ ሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱን የሚሰጠው በነጻ ነው።
እንግዲህ ቀደም ሲል የጠቀስክልን የመጀመሪያዋ የልብ ቀዶ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በእነዚህ በአራት አመታት ጊዜ ውስጥ ያጋጠሙህን ከባድም ብለህ ገለጽካቸውን የቀዶ ጥገና ሂደቶችና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና እስኪ መጽሐፉን ለመጻፍ መነሻ የሆነህ ምንድን ነው?
መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጽሐፍ የተለመደ አይደለም። በተለይ ደግሞ በህክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ነው 312 እና ከዛ በላይ ሰርጀሪዎችን ሰራሁ እና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን 17 ታሪኮች ለመጻፍ የፈለኩት ነገ በተለይ ታዳጊዎች ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛን ሰርጀሪዎች ለመስራት እና ሰርጀሪዎቹ ተካሄዱበትን ድባብ የሚጠቅስ ነው እና በአንድ ወቅት ከአንድ ትልቅ ጓደኛዬ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታደርግ የ90 ዓመት የሮይተርሱን ጋዜጠኛን ጸጋዬን ስትሰራው እናቃለን በሚዲያ ያንን የልብ ውስጥ ጥይ ትልቁን ራይት ቬንትሪክልስ የበቀለውን ስትሰራ እንደዚህ አራት የደም ቧንቧዎችን ስንከፍት ልብ ሳይቆም ሳምባ ሳይቆም ልብ እየመታ ስሰራ ሰርጀሪዎችን ያቃሉ በሐኪም ፔጅ ላይ ምናምን ሲጻፍ እና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ ሰዋቢ በሆነ መንገድ ብጽፈው ደስ ይለኛል ሲለኝ ያኔ ነው ይሄ ሀሳብ የተወለደው። የዛሬ አመት ከስድስት ወር አካባቢ ነውና የመጀመሪያውን ታሪክ ጽፌ አደርኩኝና በተለይ እንዳልኩሽ ሴሌክቲቭሊ ትውልድን ያወያያሉ፣ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፌያቸዋለሁ ማለት ነው።
እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከውና እንደው ምናልባት በመጽሐፍ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን?
ሁሉም ስለማረሳቸው ነው የጻፍኳቸው። ግን ከሁሉም ግን ልረሳው ማልችለው ግን የ23 አመቱን ወጣት እንዳልካቸውን የዛሬ አመት ተሰራሁት ዴንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሃርት ሰርጀሪ ነው እና 10 ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት 2 ሰዓት ገብተን ማታ 1 ሰዓት ከምናምን አካባቢ የወጣንበት ይህንን ልጅ ማርፋን ሲንድሮም የሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ አውርታ የምንለው የደም ቧንቧ ቧንቧ መሆኑ ቀርቶ ወደ ፊኛነት በመቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገው እና ይህ የ23 አመት ወጣት እንግዲህ ይህንን የደም ቧንቧ ከ30 ሚሊሜትር በታች መሆን የነበረበት የደም ቧንቧ 90 ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንችንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲቱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት እና ያ ፕሮሲጀር በጣም 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 ፈታኝ ነበር። በኦፕራሲዮኑ ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በሰባት ሰዓት ውስጥ ተስፋ የሚያስቆርጥ ነገር ተከስቶ ኦልሞስት አተነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሼ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል የሆን ነው መጨረሻ ላይ እና ትልቅ ሰርጀሪ ነበር።
በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በሕክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሰፈሩ ገልጸሃልና በሀገር ውስጥ ይህን ሕክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሽ ምንድን ነው?
አስገራሚ ነው። እኔ መጽሐፉን ነው የሁሉንም ታሪክ ከጻፍኩ በኋላ ወደ መጻፍ ለማሳተም ከመሄዴ በፊት ጀመራ የነሱ ፍቃድ መኖር ስላለበት እንደ ኮንሰንት አይነት ያንተን ታሪክ በዚህ መንገድ ጽፈዋለሁ ይላል አነብላቸዋለሁና ያላለቀሰ ሰው ትዛ ይለኛል። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበብኩ በኋላ ሶስተኛው ላይ መሰለኝ ሳሚ ይባላል ሳነብለት እኛም መጽሐፉ ላይ መጽሐፍ አለብን በቃ ይሁን ነገር አስተያየት መስጠት አለብን ሲል ዳም ነው ስትራክ ያደረገኝና ይሄ መጽሐፍ አይዘው የኔ ታሪክ አይደለም ካሁን በኋላ የኛ የአገር ታሪክ ነው የኛ አገር የልብ ቅዱስ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነገርያቸው ሁሉም ደስ ይላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደጻፉ እንዲነበብ ተደርጎ ወጥቷል ማለት ነው።
እስኪ ደግሞ ወደ አንተ ልምጣና በህክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ህክምናው ደርሶ ልታይበት የምትፈልገው ደረጃ አለ?
በልብ ህክምና እንዳልኩሽ የቆየሁት በጠቅላላ 8ኛውን ጨርሰን 9ኛው ነው። ያው ይሄን ምን ምለው ቀዶ ጠጋኝነት ከተመለመልኩበት ጊዜ ጀምሮ ለአራት አመት ከተማርኩ በኋላ ነው እኔ ራሴ የልብ ቀዶ ጠጋኝ ሆኜ መስራት የጀመርኩትና ትምህርቴን አጠናቄ ከመጣሁ በኋላ ሊድ ሰርጅን ሆኜ የልብ ቀዶ ጥገና በመስራት ላይ ነኝና።
የት ነው ትምህርትህን የተማርኩት?
የልብ ቀዶ ጥገና ትምህርቴን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናሪያና ኢንስቲትዩት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በአመት ውስጥ በመስራት ሁለተኛ ነው የሚባልነት ቤት ነው። በአመት ከ7000 እስከ 8000 የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው።
እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ህክምና ምን ደረጃ ላይ ነው ያለው? ምንስ ይጎለዋል?
አሁን ገና እየተጀመረ ነው፣ እየጎለመሰ ነው። ትንሽ እንደመጎልመስ እያለ ነው። ነገር ግን ዳብሯል ማለት አይቻልም። ካርዲዮሎጂስቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት እችላለሁ። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም፣ ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የአላሟላ ናቸው። አንዳንድ ኮምፕሌክስ የምንላቸው የልብ ቀዶ ጥገናዎች አሉ ህጻናት ላይ። እንዳልኩሽ ግን በህጻናትም ላይ ከ75% በላይ ሰርቪሶቹን መስጠት የሚያስችል ሁኔታ ላይ ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው፣ ከ110 ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል። እና በሁሉም አቅጣጫ መኖር አለበት፣ ገና ምን ብዙ ቀረናል ለማለት ፈልጌ።
እንግዲህ ዶክተር ፈቀደ የልብ ጥገና ህክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክ እና ከዛ ደግሞ ማዕከሉ በሀገር ውስጥ ሐኪሞች የቀዶ ጥገና ህክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ አቅርበሃል። አድማጮች ይህንን መጽሐፍ እያነበቡ ደግሞ እንደሚማሩበት ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው።
በጣም አመሰግናለሁ።
አሁን ደግሞ ከሴቶች እኩልነት ጋር ወደ ተያያዘ ዘገባ ነው የምናልፈው። በኬንያ የተሰራ አንድ የቪዲዮ ጨዋታ መተግበሪያ ጾታዊ ጥቃት ለማስቆም የሚረዱ የግንዛቤ ማስጨበጫዎች አዘጋጅቷል። ሌኒ ሩቫጋ ከናይሮቢ ያደረሰንን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
ጃሚላ አዳሂ አምቦ አታሄሬ ወጣቶች ስፖርት ማህበር ውስጥ ላሉ ለጀማሪ የእግር ኳስ ቡድኖች ለየት ባለመልኩ ሊጫወቱት የሚችሉት የቪዲዮ ጌም ጨዋታን አስተዋውቃለች። ፉታ በስዋሂሊ ቋንቋ እግር ኳስ ማለት ነው። ፉታ ሲባል የተሰየመው ይህ ጨዋታ ተጫዋቾቹን ሜታቨርስ ወይም ደግሞ የእውነታውን ዓለም ግልባጭ ተመሳስሎ የተሰራ ምናባዊ ዓለም ላይ በመውሰድ ስለ እግር ኳስና ስለ ጾታዊ ጥቃት እንዲማሩ ያደርጋቸዋል። ጃሚላ አዳሂ አምቦ
It's really interesting.
በጣም የሚገርም የቪዲዮ ጌም ነው። ጨዋታውን የተጫወቱ ወንዶች ሴቶችን እንዴት መንከባከብ እንዳለባቸው ያስተምራል። ልጃገረዶችና ሴቶችን የሚጎዳ ነገር ሲያጋጥምም እንዴት ማለፍ እንዳለባቸው የሚያስተምር ነው እና በጣም ጥሩ ነው።
የዚህ ጨዋታ ፈጣሪ የሆነው ተቋም ኦሳኩ ጌምስ ዋና ስራ አስፈጻሚ ጄ ሻፒሮ ፉታ የተሰኘውን የቪዲዮ ጨዋታ በኬንያ ከሚገኘው GIZ ከተሰኘው የግብረሰናይ ድርጅት ፕሮጀክት እና በኬንያውያን የኮምፒውተር ቀመር ቀማሪዎች አማካኝነት ለአፍሪካውያን በነጻ የቀረበ ጨዋታ ነው ይላሉ። ተጫዋቾች ጉግል ፊት የተሰኘውን ሰዓት ያድርገው ጨዋታውን የተጫወቱና ስለ ጾታዊ ጥቃት ጥያቄዎችን እየመለሱ ነጥብ ያስቀጥላሉ። ጂን ሻፒሮ።
ወጣቶች እግር ኳስና የቪዲዮ ጌሞችን ማፍቀራቸውን አስተውለናል። ስለዚህም ሁለቱን ከማህበራዊ እሴቶችና ከመልካም የስፖርት ሰውነት ጋር አያይዘው በእኩልነት በመሆን የጾታዊ ጥቃትን እንዲቀንሱ እየሰራ ነው።
በኬንያ የእኩልነት ተከራካሪዎች 40% የሚሆኑ ኬንያውያን ሴቶች በህይወት ዘመናቸው አንዴ ጾታዊ ጥቃትን ያስተናግዳሉ ይላሉ። የኬንያ የሰብአዊ መብት ኮሚሽን ባልደረባ አይሪን ሶይላ ይሄ ሁሉም ሊዋጋው የሚገባው ጉዳይ ነው ሲሉ ያሳስባሉ።
We need to create champions of SGBT.
የጸረ ጾታዊ ጥቃት ሻምፒዮኖችን ከሁለቱም ጾታዎች መፍጠር እንሻለን። ከዚህ በተጨማሪ ለሰዎች የተሻለ እድልን መፍጠር እንፈልጋለን። ምክንያቱም ድህነት በራሱ ለጾታዊ ጥቃት እድልን ይከፍታል። ሌላው ነገር ደግሞ በጾታዊ ጥቃት ዙሪያ ግንዛቤን መፍጠር እንፈልጋለን። ሰዎች እስካሁን ድረስ ትልቁን ችግር አልተረዱትም።
የዚህ ጨዋታ ተጫዋች ሆነችው ጀሚላ አድያምቦ ፉታ ኬንያውያን ወጣቶችን ስለ ስፖርትና ስለ ጾታዊ ጥቃት በማስተማር አካልና አእምሯቸውን ያዳብራል የሚል እምነት አላት።
በኒውዮርክ ከተማ ብሮንዝ ተብሎ በሚጠራ ስፍራ በርከት ያሉ የጋምቢያ ተወላጆች የሚኖሩበት ህንጻ መቃጠሉን ተከትሎ ወደ 20 የሚጠጉ ሰዎች ህይወታቸውን አጥተዋል። ይህ አሳዛኝ አደጋ ከተከሰተ በኋላ በከተማዋ የሚኖሩ አፍሪካውያን ማህበረሰቦች የተለያዩ ድጋፎችን ለማድረግ ጥረት ጀምረዋል። አፍሪካውያን በአንድነት ስለተሰኘው ማህበረሰብ እንቅስቃሴ ጃክሰን ሙቭጋኒ ያሰናዳውን ሀብታሙ ስዩም እንዲያቀርበዋል።
እሁድ ዕለት ነበረ በኒውዮርክ ከተማ ብሮንዝ ክፍለ ከተማ የሚገኘው ባለ 19 ፎቅ የመኖሪያ ህንፃ በእሳት የተያያዘው። በህንፃው የማሞቂያ ስርዓት እክል ምክንያት እንደተቀሰቀሰ የተነገረው እሳት የ17 ሰዎችን ህይወት ቀጥፏል። አብዛኞቹ ሟቾች ትውልድ አፍሪካውያን ናቸው። ስፍራው አፍሪካውያን በብዛት የሚኖሩበት ቀጠና ነው። ሮበርት አጊማን የአፍሪካ ማህበረሰቦች አንድነት የተሰኘ ተቋም የኒውዮርክ ኃላፊ ናቸው።
The African community in the Bronx is a very strong and vibrant community. It's composed of
በብሮንዝ የሚገኘው የአፍሪካ ማህበረሰብ ጠንካራ ንቁና በአህጉሩ ከሚገኙ በርካታ ሀገራት የተውጣጣ ነው። የጋምቢያ፣ ናይጄሪያ፣ የጋና፣ የሴኔጋል፣ የአይቮሪ ኮስት እና የሌሎች ማህበረሰብ አባላትም በዚህ ይኖራሉ። ይበልጡኑ የሚታወቀው ግን የበርካታ ምዕራብ አፍሪካውያን መኖሪያነቱ ቢሆንም ከሌሎች ሀገራት የመጡ ማህበረሰቦችም መኖሪያ መሆኑን ማጤን አስፈላጊ ነው። በዚህ የሚኖሩ አፍሪካውያንን በብዛት የሚገኙ ናይጄሪያውያንን በመመልከት ስፍራው የአፍሪካውያን ብቻ አድርጎ የመቆጠር ነገር ቢኖርም ሌሎች ሀገራትና ማህበረሰቦችን የሚወክሉ በርካታ ሰዎችም በዚህ ስፍራ ይኖራሉ ነው ያሉት። በአደጋው ህይወታቸውን ካጡት ነዋሪዎች መካከል አብዛኛዎቹ ከምዕራባዊት ሀገር ጋምቢያ የመጡ ናቸው። ሮበርት አጊማን ግዙፉ ትዊን ፓርክ ኖርዝ ዌስት ቀጠና 4 ህንፃ በርካታ ጋምቢያውያን ይኖሩበት እንደነበረ ያስታውሳሉ። ጋምቢያኑ ወዳጅ ዘመዶቻቸውን በማምጣት በስፍራው ይኖሩ እንደነበረ፣ ራሳቸውን ሲችሉ ደግሞ በህንፃ የሚገኙ ሌሎች ክፍሎችን ተከራይተው ኑሯቸውን የሚቀጥሉ መኖራቸውን ጠቅሰው ቀስ በቀስ ህንፃው ጋምቢያውያን የበረከቱበት እንደነበረ ለአሜሪካ ድምፅ ተናግረዋል። ቃጠለው ከ30 በሚልቁት ላይ ለህይወት አስጊ የሆነ ጉዳት ትቷል። በርካቶች ድጋፍ እንዲሹም ተገደዋል። ሮበርት አጊማን ተቋማቸው እያደረገው ስላለው ድጋፍ ይህንን ተናግረዋል።
We as African communities together, we are working with some of the other organizations. We haven't been directly.
እኛ እንደ አፍሪካውያን ማህበረሰብ ተቋም ከሌሎች ጋር አብረን እየሰራን እንገኛለን። ከጋምቢያ ማህበረሰብ ጋር በቀጥታ አልተገናኘንም። ነገር ግን በርከት ያሉ ጥረቶችን በማስተባበር ረገድ ድጋፋችንን ለመስጠት ተሰናድተናል። እንዲህ ያለ አሳዛኝ ክስተት በአንድ ተቋም ትከሻ ላይ ብቻ መውደቅ የለበትም። የሁላችንንም ርብርብ ይጠይቃል። በአካባቢው በቀጥታ ስለሚሰሩ የመሪነቱን ሚና እነሱ መውሰድ አለባቸው። እኚህ የሀገራቸው ሰዎች ናቸው። የእነሱን አመራር እንከተላለን። አስፈላጊውን እንክብካቤ እንዲደረግላቸው ድጋፍ እናደርጋለን። ቁሳቁሶችን በማሰባሰብ በትርጉም ስራዎች ከከተማዋ ከንቲባና አስተዳደር ቃል የተገባ ድጋፍን በማደራጀት እናግዛለን ያሉት። እሁድ ዕለት የተከሰተው አደጋ በኒውዮርክ የአስርት ዓመታት ታሪክ ውስጥ አሰቃቂው መሆኑ ተነግረዋል። የሁለት ዓመት ሕፃን ልጅን ጨምሮ 8 ሕፃናት ከነ ወላጆቻቸው አልገዋል። ሐዘንን የመግለጽ ስርዓት፣ ጸሎትና በሕይወት የተረፉትን የመርዳት እንቅስቃሴ በከተማው ቀጥሏል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ እና በትዊተር ገጻችን @voa አማሪክ ላይ ማድረስ ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።